ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ።
የመርቲ ወረዳ ስብሰባ አዳራሽ ውስጥ ነው። ያው አሁን ምንም እስካሁን ያው እኛን የተረከበ ነው የለም። ትናንትና ነው የገባ ነው። መኪናዎቹም አድሮ አሁንም ውሎ እዛው ነው ያሉት። እኛም እዛው ነው ያለ ነው።
ከወራት በፊት ከኦሮሚያ ሆሮ ጉድሩ ወለጋ ዞን አቤ ጎንደር ወረዳ የተለያዩ ቀበሌዎች ውስጥ ተፈናቅለው በኦሮሚያ ክልልና በአዲስ አበባ ቅሬታ ለማቅረብ ሲመላለሱ ከነበሩ ተፈናቃዮች አንዱ ከተናገሩት እየተወሰደ ነው። አሁንም ችግር ላይ ነን ይላሉ። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ረቡዕ የካቲት 16 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችንና አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ሀብታሙ ስዩም ነው። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኮርኔሊየስ ቴነር፣ እንዲሁም የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው፣ የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የቀጥታ ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን የሚቀጥሉትን ዝግጅቶች እናቀርባለን። ቀዳሚው ታዲያ የዕለቱ አብይ ዜና ነው።
አድማጮቻችን እንደምናመሻችው፣ ከዜናዎቹ ጋር ሀብታሙ ስዩም ነኝ። ዩናይትድ ስቴትስ አምነስቲ ኢንተርናሽናል የህወሓት ተዋጊዎች በነሐሴና መስከረም ወር ላይ በአማራ ክልል የፈጸሙትን ጾታዊ ጥቃቶችና ሌሎች የጭካኔ ድርጊቶችን ዘርዝሮ ያወጣው ሪፖርት እጅግ እንዳሳሰባት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ዛሬ ባወጡት መግለጫ አስታውቀዋል። ቃል አቀባዩ አክለውም በጦርነቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች ሰብአዊ ጥሰትን እንዲያወግዙና በንጹሐን ዜጎች ላይ የሚደርሱ ጥቃቶችንና እንግልቶችን እንዲያቆሙም ጠይቀዋል። ግጭቱን በዘላቂነት ለማስቆም በሚደረገው ጥረት ውስጥ ገለልተኛ ምርመራ ተደርጎ ለደረሱ ጥቃቶች ሙሉ ተጠያቂነት እንዲኖር ጠንካራ አቋማችን ነው ብለዋል። ፕራይስ በመግለጫቸው በሚፈጸሙ ጥቃቶች ዙሪያ በተከታታይ የሚወጡ ሪፖርቶች እየተካሄደ ያለው ወታደራዊ ጦርነት በአስቸኳይ መቆም እንዳለበት ያሳያል ያሉ ሲሆን፣ ዩናይትድ ስቴትስ ከሁሉም ወገኖች ጋር በመነጋገር ጥቃቶቹንና የጭካኔ ድርጊቶቹን ለማስቆም ሕይወት አድን ሰብአዊ እርዳታ ያለምንም መሰናክል ለማዳረስ እና ለግጭቱ ሰላማዊ መፍትሄ ለማምጣት የምታደርገውን ጥረት እንደምትቀጥልም አስታውቀዋል። የተባበሩት መንግስታት ድርጅት በመካከለኛው አፍሪካ ሪፐብሊክ ውስጥ በሳምንቱ መጀመሪያ በቁጥጥር ስር የዋሉ አራት የሰላም አስከባሪ ኃይል አባላትን ለማስለቀቅ እየጣረ እንደሆነ አስታወቀ። አራቱ የፈረንሳይ ዜግነት ያላቸው ወታደሮች ሰኞ ዕለት ነበረ በዋና ከተማዋ ባንጁል በሚገኝ አውሮፕላን ማረፊያ ውስጥ በቁጥጥር ስር የዋሉት። ወታደሮቹ በወቅቱ በማዕከላዊ አፍሪካ የመንግስታቱ ድርጅት የሰላም ተልእኮ ውስጥ ከፍተኛ አመራር የሆኑትን ጀኔራል ስቴፋኒ ማርቺኒዮርን አጅበው እንደነበረ ተነግረዋል። የሀገሪቱ ፕሬዚደንት ፋውስቲን አርቼንጋም በዚያ ቀን ነበረ ከቤልጅየም ወደ ሀገራቸው የሚመለሱት። ጀኔራሉ ከበረሩ በኋላ አጃቢዎቻቸው በቁጥጥር ስር ውለዋል። ይሄ ከሆነ ከግማሽ ሰዓታት በኋላ የፕሬዚደንቱ አውሮፕላን አርፏል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ኒውዮርክ ላይ ለዘጋቢዎች ሲናገሩ የሰላም አስከባሪው ተልእኮ አራቱን ግለሰቦች ለማስለቀቅ ከሀገሪቱ መንግስት ጋር ግንኙነት ጀምረዋል ብለዋል። በቁጥጥር ስር የዋሉትን ወታደሮች በተመለከተ የሀገሪቱ ፖሊስ እስካሁን ድረስ የሰጠው ምክንያት የለም። ይሁን እንጂ ከወታደሮቹ መታወቂያና ታጥቀውት ከነበረ መሳሪያ ምስሎች ጋር የተሰራጩ የማህበራዊ መገናኛ መልእክቶች ፈረንሳይ ፕሬዚደንቱን ለመግደል ማሴሯን እያነሱ የሚወነጅሉ ናቸው። ከሩሲያ ጋር ግንኙነት እንዳለው የተነገረ የማዕከላዊ አፍሪካ ዌብሳይት ፈረንሳይ የሐሰተኛ መረጃ ዘመቻ ስትል ያወገዘቻቸውን ውንጀላዎችን ከአተሙ አውታሮች መካከል አንዱ ነው ተብሏል። ደቡብ አፍሪካ እስላማዊ ታጣቂዎችን ለመዋጋት ወታደሮቿንና ጥይት የማይበሳቸው ተሽከርካሪዎቿን እንደ አዲስ ወደ ሰሜን ሞዛምቢክ ካቦ ደልጋዶ ቀጠና መላኳን ጀምራለች። ይህም ባለፈው ዓመት ሐምሌ ወር ላይ በደቡብ አፍሪካ ልማት ማህበረሰብ ሳዲቅ የተጀመረው ወታደራዊ ጣልቃ ገብነት አንድ አካል መሆኑ ተገልጿል። ከእስላማዊ መንግስት ጋር ግንኙነት ካላቸው ታጣቂዎች ጋር ለመዋጋት እስካሁን ከ3000 በላይ የሳዲቅ አባላትና የሩዋንዳ ተዋጊዎች ወደ ሞዛምቢክ የተላኩ ሲሆን ግጭቱ ከ3000 ሰዎች በላይ ሕይወትን ቀጥፏል። ከ800000 በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ወታደሮቻቸውን ወደ ሞዛምቢክ ከላኩ የሳዲቅ አባላት ሀገራት መካከል ቦትስዋና፣ ሌሴቶ፣ አንጎላና ዛምቢያ ሲገኙበት፣ ሩዋንዳ በሞዛምቢክ ፕሬዚደንት ፊሊፔ ኑሴ በተደረገላት ግብዣ ተጨማሪ ወታደሮቿን መላኮ ይታወሳል። የካናዳ ዋና ከተማን ለሳምንት ያሽመደመደውን መሳይ አድማ በዩናይትድ ስቴትስ ለማድረግ የጭነት መኪና ሹፌሮች ማቀዳቸው ተሰምቷል። ሹፌሮቹ የኮሮና ቫይረስ የግድ ደንቦችን በመቃወም መዳረሻውን በመዲናዋ ዋሽንግተን ዲሲ ያደረገ የ4000 ኪሎ ሜትሮች ጉዞ ለማድረግ ወስነዋል። ሮይተርስ ፒፕልስ ኮንቬይ የተሰኘውን አስተባባሪ ቡድን ጠቅሶ እንደዘገበው ሾፌሮቹ ኢኮኖሚውን ማነቃቃትና ሀገሪቱን ዳግም ክፍት የማድረግ ግብ አላቸው ብሏል። 11 ቀናትን የሚፈጀው የሾፌሮቹ የተቃውሞ ጉዞ ወደ ዋና ከተማዋ ዘልቆ ሳይገባ በአቅራቢያው ባለ የቀለበት መንገድ ላይ በአውሮፓውያኑ ታህሳስ 5 ለመገኘት እንዳለመ የአስተባባሪው ቡድን መግለጫ ያመለክታል። የዩናይትድ ስቴትስ መከላከያ መስሪያ ቤት 400 የብሔራዊ ዘብ አባላትን መድቧል። ከዚህ በተጨማሪ 50 የጦር መኪኖች በጎዳናዎች ላይ ዝግጁ ሆኖ እንዲቆሙ ፍቃድ ሰጥቷል። ብሪያንስ ብራይት የተባሉ ሾፌርና አስተባባሪዎቹ መኪኖቹ የትም ይቁሙ የት፣ ጥያቄዎቻችን ካልተመለሱ የትም አንሄድም ብለዋል። ከጥያቄዎቻቸው መካከል የኮቪድ ክትባትና የፊት ጭንብል አስገዳጅነት እንዲቀር የሚጠይቀው ይገኝበታል። ሩሲያ በዩክሬን ላይ ለወሰደችው እርምጃ አጸፋ የሚሆን ማዕቀብ ጃፓንና አውስትራሊያ እንደጣሉ ታውቋል። ሁለቱ ሀገራት ቀደም ብለው ውሳኔዎቻቸውን ያስተላለፉትን ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ካናዳና ጀርመንን ተቀላቅለዋል። አውስትራሊያ ምንጊዜም በጉልበታቸው ከሚመኩት በተቃራኒ እንደምትቆም የተናገሩት የአገሪቱ ጠቅላይ ሚኒስትር ስካት ሞርሰን ከሁሉም አጋሮቻችን ጋር በመሆን ሩሲያን እንጋፈጣለን ብለዋል። ተከታታይ ማዕቀቦች እንደሚጠበቁና ይህም የሂደቱ ጅማሬ መሆኑንም አክለዋል። የአውስትራሊያ ማዕቀብ በሩሲያ የጸጥታ ምክር ቤት አባላት ላይ ያነጣጠረ ሲሆን ጃፓን በበኩሏ የተመረጡ የሩሲያ ዜጎች ሀብት እንዳይንቀሳቀስና የሩሲያ ቦንድ ሽያጭ በግዛቷ እንዳይካሄድ ወስናለች። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩልባ የሩሲያው ፕሬዚደንት ቭላዲሚር ፑቲንን ተጨማሪ ቅጣት ለማስቆም ከዚህም ከረር ያለ ማዕቀብ በአስቸኳይ እንዲጣል አሳስበዋል። በትናንትናው ዕለት ለተወሰዱ እርምጃዎች ምስጋናቸውን ያቀረቡት የሀገሪቱ ጠቅላይ ሚኒስትር አሁን ላይ ፑቲንን ለማስቆም ጫናው መጠናከር አለበት፣ ዛሬውኑ ኢኮኖሚውና አጋሮቹ በብርቱ ሊመቱ ይገባል ብለዋል። በዓለም ላይ ለስራ ከዋለው የፕላስቲክ መጠን ከ10% ያነሰው ብቻ ለመልሶ ጥቅም እንደዋለ የምጣኔ ሀብት ትብብርና ልማት ተቋም የተሰኘው ድርጅት አዲስ ሪፖርት ይፋ አድርጓል። ቅንጅትና ዓለም አቀፍ መፍትሄ በተሰኘው ርዕስ ይፋ የተደረገው ሪፖርት ዓለም አቀፍ የፕላስቲክ አጠቃቀም ስምምነት እንዲኖር ለመጠየቅ በተጠራ ስብሰባ ዋዜማ የወጣ ነው። ሪፖርቱ በ2019 የአውሮፓውያኑ ዘመን ብቻ 460 ሚሊዮን ሜትሪክ ቶን ፕላስቲክ ለጥቅም ውሏል። ይሄ ቁጥር ከ2000 ዓ.ም ወዲህ በእጥፍ መጨመሩንም አመላካች አድርጓል። ሪፖርቱ 9% ብቻ የፕላስቲክ ተረፈ ምርት መልሶ ለሥራ እንደሚውል፣ 19% የእሳት ራት እንደሚሆን፣ 50% ደግሞ በቀጥታ ወደ ቆሻሻ መጣያ ስፍራዎች እንደሚጋዝ አስረድቷል። ከዚህ በተጨማሪ በ2020 የአውሮፓውያኑ ዘመን ከቀዳሚው ዓመት ጋር ሲነጻጸር ኮቪድ-19 በመላ ዓለም ሰዎች ፕላስቲክ መጠቀማቸውን በ2.2% እንዲቀንሱ እንዳስገደዳቸው ተጠቁመዋል። የዓለም ሙቀት መጠን መጨመርና የአየር ብክለት ችግሮች በተንሰራፉበት በአሁኑ ሰዓት ሀገራት ለተግዳሮቶች በመቀናጀትና ዓለም አቀፍ ብልሃቶችን በማግኘት ምላሽ ሊሰጡ እንደሚገቡ ድርጅቱ አሳስቧል። በስተመጨረሻም ከኮቪድ-19 ጋር በተያያዘ ዜና በተባበሩት መንግስታት ድርጅት ሰሜን ኮሪያን በተመለከተ ቁልፍ የሆኑ የሰብአዊ መብት ባለሙያዎች ዓለም አቀፉ ማህበረሰብ ወደ ሀገሪቱ 60 ሚሊዮን ያክል ክትባቶች እንዲልክ ጠይቀዋል። ሰሜን ኮሪያ የተስፋፋ የኮቪድ-19 ክትባት ዘመቻን ካልጀመሩ ሁለት የዓለም ሀገራት መካከል አንዷ ናት። ሰሜን ኮሪያ ኮቫክስ የተሰኘውን ዓለም አቀፍ የክትባት ስርጭት መርሃ ግብርን ጨምሮ ከተለያዩ ዓለም አቀፍ ተቋማት በኩል የክትባት ልግስና ጥያቄ ቢቀርብላትም ሳትቀበለው ቀርታለች። ሰሜን ኮሪያ ከክትባቱ መካከል ግማሹን ከተቀበለች በኋላ ሌላኛውን ገሚስ ክትባት ለማግኘት የጫና ሰለባ እሆናለሁ የሚል ስጋት እንዳለባት ከአገሪቱ ባለሥልጣናት መስማታቸውን ቶማስ ኦጄ ኩንታና የተባሉ የተባበሩት መንግስታት ልዩ የሰብአዊ መብት ጉዳዮች ሹም ተናግረዋል። በደቡብ ኮሪያ ሴውል በነበረ የፕሬስ ማስገንዘቢያ ላይ በተባበሩት መንግስታት ድርጅት የሕፃናት መረጃ ድርጅት የክትባት ገበያ መዝገብ መሰረት በአሁኑ ጊዜ ኮቫክስ ለሰሜን ኮሪያ የመደበው ክትባት መጠን 1.29 ሚሊዮን ብቻ ነው። መርሃ ግብሩ አስቀድሞ 8.1 ሚሊዮን ገደማ ክትባት ለሰሜን ኮሪያ ቢመድብም ከሀገሪቱ መልስ በማጣቱ ቁጥሩን ቀንሰዋል። አድማጮች፣ ለዜና የተያዘው ሰዓት በዚህ አበቃ። ከቀሪ የረቡዕ ምሽት ዝግጅቶች ጋር አብራችሁ ቆዩ።
ሀብታሙ ስዩምን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን በ19፣ 22ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ቦማ ጋሊሳና ጨሩ ቀበሌዎች ከስምንት ወራት በፊት ተፈናቅለው በኦሮሚያ ክልልና በአዲስ አበባ ቅሬታ ለማቅረብ ሲመላለሱ እንደነበሩ ያስረዱ ተፈናቃዮች አሁንም ችግር ላይ መሆናቸውን ተናገሩ። በትላንትናው ዕለት ከሰሜን ሸዋ ተነስተው ኦሮሚያ ክልል አርሲ ዞን አሰላ አርባጉጉ መርሲ ወረዳ ውስጥ በአቦምሳ በተባለ ከተማ ውስጥ እንደሚገኙም ተናግረዋል። አስቴር ምስጋናው ተከታትለዋለች።
የተፈናቃዮቹ ተወካይ ነኝ ያሉትና ደስታው እንደሚባሉ የነገሩን ግለሰብ ዛሬ በስልክ ባደረግነው ቃለ ምልልስ በሆሮ ጉድሩ ወለጋ ዞን አቢ ደንጉር ወረዳ ቦሜ ጋሌሳና ጭሩ ቀበሌዎች ለ18 ዓመት የኖሩበትን ቀዬ ለቀው እንዲወጡ የተገደዱት በ2013 ግንቦት ወር ላይ እንደነበር ነው የሚናገሩት። ምክንያቱን ደግሞ ሲያብራሩ
ጥቃቱ አንደኛ ያው ሃይማኖት አዘል አለ፣ ሁለተኛ ያው አማራ ነክ አማራ ጋር ግንኙነት ያለው መንግስትን ለምን ደገፋችሁ? ቀን መንግስት ስብሰባ ካስቀመጠ ምሽት ደግሞ ሌላ አካል ገብቶ ሲቀጠቅጥ ነው የሚያድረው ህዝብ።
ሌላ አካል ያሉት ማንን ነው?
ሌላ አካል ያው ኦነግ ሸኔ ማለት ነው።
እናንተ የመንግስት ደጋፊዎች ነበራችሁ?
እኛ ገበሬ ነን። መሬት ከያዝን ወደ 17 ዓመት የኖር ነው፣ ንብረት ያካበት ነው። መሬቱን የሰጠንም ደግሞ በ1996 የኦሮሚያ ክልላዊ መንግስት አቶ ጁነዲን ሳዶ ናቸው። እርሻ እንድንሰራ የመሬት ባለቤትነት ደብተርም ተሰጥቶናል። የመሬት ባለቤትነት ግሪን ካርድ ማለት ነው ተሰጥቶን፣ ያው ባለቤትነቱን አግኝተን ያለ ነው ለማለት ፈልጌ ነው።
ከዚያም ወደ አርሲ ዞን አሰላ አርባጉጉ መርሲ ወረዳ አቦምሳ በተባለ አካባቢ ቤተ ክርስቲያን ተጠግተው ቅሬታቸውን በአካባቢው ላሉ አመራሮች ተናግረው እንደነበር ይናገራሉ።
አርሲ ዞን አሰላ አርባጉጉ አብራጃ መርስ አቦምሳ ወረዳ ላይ አረፍን። ከዛም በኋላ ያው አቤቱታ ለብዙ ጊዜ ወደ ወረዳ ተመላልሰን ስንጠይቅ ነበር።
ምን ያህል ጊዜ ቆያችሁ እዛ?
ወደ አንድ ወር እንደገባን አቤቱታ ብዙ ጊዜ ስናቀርብ ነበር የቆየን።
መጠለያ ጣቢያ ውስጥ ነው የነበራችሁ?
መጠለያ አይደለም፣ ቤተ ክርስቲያን ነው የቆየን። አቤቱታ ስናቀርብ አርሲ አሰላ ላይ ያው እኛ ለእናንተ መፈናቀላችሁን እውቅና የምንረዳችሁ ነገር ስለሌለ ወደ ኦሮሚያ ክልል መንግስት መሄድ አለባቸው የሚለው ሀሳብ ነው የሰጠን አርሲ አሰላ ዞን ማለት ነው።
ከነ ቤተሰቦቻቸው 555 የሚሆኑ ተፈናቃዮች ወደ አዲስ አበባ የገቡ ሲሆን ከእነዚህ መካከል 107 ተወካዮች ተመርጠው ለኦሮሚያ ክልል መንግስት ቅሬታ ለማቅረብ ወደ የቢሮ እንደሄዱ አቶ ደስታው ይናገራሉ። አዲስ አበባ ባሉ አመራሮች ወከባ እንደደረሰባቸው እና ወደ ሰሜን ሸዋ እንዲሄዱ ትዕዛዝ መተላለፉን ይናገራሉ።
ከፊት ለፊታችን ቅዳሜ ቀን የአፍሪካ አንድነት መሪዎች ስብሰባ ስለሚጀመር ያው አሁን ለገጽታ ስለማትመቹ አሁን ብትሄዱ ይሻላል፣ ሰላም አስከባሪዎች እዚህ ጋር መቀመጥ አይቻልም ብሎ የኦሮሚያ ክልል ጽህፈት ቤት ዋና ኃላፊ ፕሬዚዳንቱ ጽህፈት ቤት ኃላፊ ማለት ነው፣ አይ ይህንን ጉዳይ ዶክተር ቀነአ ጋርም እንመካከራለን ብሎ እናንተ ውጡ ብሎ ከዛም ተመካከሩና ከጀርባቸው ሌላ እነሱን የላከ አካል አለ፣ እነሱ በሌላ ተልእኮ አላቸው፣ ስለዚህ እንዲውጡልን ብሎ ማስፈራራ። መጠለያ ወደ እስጢፋኖስ ቤተ ክርስቲያን ነበር የተጠለልነው በጥር 16 አካባቢ። በቀጥታ የትናንትና ሰኞ ሳምንት አካባቢ ወደ አዲስ አበባ ስንገባ አዲስ አበባ የካ ሚካኤል ቤተ ክርስቲያን አረፍን። ወደ 319 ስደተኞች ሆነን ከህጻናት ጋር እዛ ካረፍን ቦታ ወይዘሮ ሊዲያ ህትባል የአዲስ አበባ ከተማ ምክትል ጸጥታ ኃላፊ ቀጥታ ደብረ ብርሃን ትሄዳላችሁ አለችን። ደብረ ብርሃን እንዴት እንሄዳለን? እኛ የተፈናቀልነው ከኦሮሚያ ክልል ነው። እንዴት ነው ወደዛ ምስል እንዴት ነው ብሎ ህዝቡ እር ብሎ ሲፈስ በስድስት አውቶቡስ መኪና 65 ሰው በሚሸከመው መኪና ማለት ነው ተኪነ።
ተፈናቃዮቹ አዲስ አበባ በነበሩበት ወቅት ይደርስባቸው የነበረውን ወከባ በአይኑ መመልከቱን የሚናገረው የኢዜማ አባል መሆኑን የሚናገረው ብሩክ አየለ ነው።
ፈረንሳይ ጉራራ ወጣት ማዕከል ባሉበት ወቅት ላይ ነበር እና ይሄ ኢንፎርሜሽን ደስበት ላይ ሐሙስ ለጠዋት ከአንድ ስራ ባልደረባ በመሆን ወደዛ አካባቢ እንሄዳለን። ይሄድን ባለንበት ወቅት ላይ 140 ተጎጂ ተፈናቃዮች እንዳሉ እና በርካታ ችግሮች ላይ እንዳሉ ነገረኝ። ወደ ውስጥ ገብቼ ይሄን ጉዳይ ማየት ፈልጋለሁ በምልበት ታይም ላይ መግባት ይችላል ተብዬ ገባሁ። ስገባ በር ላይ ጥበቃ ነኝ የምትል እንዴት ገባ፣ ለምን ቀረህ፣ ለምን ታናግራለህ የሚል ግርግር ተፈጠረ። ከዛ በኋላ ፖሊሶች መጡ። ፖሊሶች መግባት አችልም የቀረስከውን እና ፎቶግራፍ ያነሳውን አጥፋልኝ አጠፋው። ከዛ በኋላ ያለውን ሁኔታ ምንድን መስላቸው ቆመ። በቁጥጥር ስር ላውለው ልሃል አለኝ። ከዛ በኋላ አመራሮች ደውለው ጠሩ። አመራሮች ከመጡ በኋላ የፖሊሶች አመራሮች ናቸው ያለው ነገር ነገሩን። ከኢታምኬን እንደመጡ እዚህ እንዳረፉ እንዲያርፍ ያደረገው ማንስም የክፍለ ከተማ አመራሮች ናቸው አሉን። ሰው ስለዚህም የመንግስት ድጋፍ አደረገዋለትና አላረገም አሉን። ለምንድነው ማህበረሰቡ ሲያበላ ሲጠጣ ነበረ ለምን ተቋርጠባቸው ምግብም መጠጥም እንዳይገባ ለምን ተከለከላላችሁ ለምን ህብረተሰቡ እንዲጠቀሙ ለማጣያርጉም ከተው ችግሮቻቸው ወደ መንግስት ለማጣፍላለት የሚነገር አነሳን ምንም እናቆ ታሪክ የለም ማንንም አካል እንዳይገባ ብለውናል አለ ሚዳን ነግራለን በምንበት ወቅት ላይ ኦሬዲ ወደ 8 ሰዓት አካባቢ ላይ ከዛ ካምፕ አወጣው ጃልሜዳ አካባቢ ላይ እንደበተናቸው እና ይሄ መረጃ ደረሰን ከዛ በኋላ ወደዛ በሚሄድበት ወቅት ላይ ታፈነን ነበር ተጀደበን ነበርና በዛ መሰረት እናንተ ተከናገራችሁ በኋላ ለቀውናል ብለው ነገሩኝ ከዛ በኋላ ያው ህዝብ ሰማ ማለት ነው።
የአዲስ አበባ ሰላምና ጸጥታ ቢሮ ጉዳዩን አስመልክቶ ባወጣው መግለጫ ተፈናቃዮቹ ወደ ከተማይቱ ከመጡበት ጊዜ አንስቶ ጊዜያዊ ድጋፍ ማድረጉንና ከኦሮሚያ ክልል መንግስትና ከብሔራዊ አደጋ መከላከልና ስራ አመራር ኮሚሽን ጋር በጋራ ተፈናቃዮቹ በጊዜያዊነት ሊያርፉበት የሚችልበትን ቦታ እያመቻቸ መሆኑን ገልጿል። ዘላቂ መፍትሄ እንዲያገኙም ከሚመለከተው አካል ጋር ስሰራ ቆይቻለሁ ብሏል። ከተማ አስተዳደሩ ይሄንን ይበል እንጂ ተፈናቃዮች በስድስት መኪና ተጭነው ወደ አማራ ክልል ሰሜን ሸዋ ዞን እንዲሄዱ መደረጉንና ሰሜን ሸዋ ላይም ተቀባይ እንዳጡ አቶ ደስታው ይናገራሉ።
ደብረ ብርሃን ደግሞ አንረከባችሁም ብሎ አሁንም ተመልሰን ወደ አርሲ የመጣነው ሁኔታ አለ።
አሁን በምን ሁኔታ ላይ ነው ያላችሁት?
መጠለያ ጣቢያ ሳይሆን ስብሰባ አዳራሽ የወረዳው የመርቲ ወረዳ ስብሰባ አዳራሽ ውስጥ ነው። ያው አሁን ምንም እስካሁን ያው እኛን የተረከበን የለም። ትናንትና ነው የገባነው። መኪናዎቹም አድሮ አሁንም ውሎ እዛው ነው ያሉት። እኛም እዛው ነው ያለነው።
በአማራ ክልል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅ ተፈናቃዮችን ለመቀበል ፈቃደኛ ያልሆኑበት ምክንያት ሲገልጹ ከበላይ አመራሮች ጋር ተወያይተን ወደ መጡበት ቦታ እንዲመለሱ ስለታመነበት ነው ብለዋል።
እንግዲህ ተፈናቃይ የትኛውን ቦታ ላይ ሲሄድ የመጣውን ተፈናቃይ የኢትዮጵያ ዜጋ እንደመሆኑ መጠን ተቀብሎ ተንከባክቦ ቢቻል ወደ ቦታው መመለስ፣ ካልቻለ ደግሞ ግለሰቡን እያወያዩ እንደየአቅማቸው የስራ ስምሪት እንዲያደርጉ ማድረግ የመላ ኢትዮጵያን ነው ብለን እናምናለን። በአካባቢ የሚካተላል ብለን አናስብም። ከዚያ አኳያ ባለፈው የተፈጠረው ምንም ዝግጅት ሳይኖረው ከተማ አካባቢም ቀድሞም ሳይነገር መኪና ተዘጋጅቶ ፓትሮል ተዘጋጅቶ ወደ ደብረ ብርሃን ጉዞ ማድረግ አለባቸው ተብለው የመጡ ነበረ። እንዲህ አይነት ደግሞ ከአንድ ቦታ አዲስ አበባ አካባቢ ነው ተከማችሁ የተባለው። ከዛ ከተከማችሁበት ቦታ መኪና እንዲቀርብ ተደርጎ ፓትሮል እንዲዘጋጅ ተደርጎ ወደ ሰሜን ሸዋ ደብረ ብርሃን ጉዞ እያደረጉ ባሉበት ትክክል አይደለም ብለን ከሚመለከታቸው ጋር ተነጋገር፣ እነሱም ትክክል አይደለም ብለው አመኑ። መመለስ አለባቸው ብለው ወደ አሁኑ መልሰው ይዘው እንዲሄዱ ነው እንጂ እኛ በተናጠልም በማስም የሚመጡትን ሰዎች መልሰንም አናቅም፣ አንገላትንም አናቅም። ይህን ደግሞ ያሉና የተፈናቀሉ ሰዎች መናገር ይችላሉ። የመንግስት አካላትም ይህን ያውቃሉ። የባለፈው ግን አንድ አካባቢ የሰፈረን ኃይል ሰብስቦ መኪና አዘጋጅቶ ፓትሮል አዘጋጅቶ ወደ ሆነ አካባቢ ይዞ መሄድ ትክክል ነው ብለን አናምን። ስለዚህ የትኛውን ቦታ ላይ ተፈናቅሎ የመጣን አካል አዲስ አበባ ቢሆን የኢትዮጵያ ነው፣ የጋራ ከተማ ነው። ባህር ዳር ቢሆን እንዲሁ ነው። ደብረ ብርሃንም ቢሆን እንዲሁ ነው። ደብረ ብርሃን ላይ ተፈናቅሎ የመጣን ሰው እኔ ፓትሮል አዘጋጅቼ መኪና አዘጋጅቼ ጭኜ ወደ ሌላ ቦታ ይዤ መሄድ ከሆነ ኢትዮጵያዊነቱ ምኑ ላይ ነው? ስለ ዜጋ ክብር ማሰብ ማለት ምኑ ላይ ነው? አንደኛ ያን እንዲቀበል የሚፈለገው አካባቢ ቅድመ ዝግጅት እንዲያደርግ ሊነገረው ይገባል። አዳራሽ ሊያዘጋጅ ይገባል። ቢያንስ የሚመገቡትን ሊያዘጋጅ ይገባል። በድንገት እንደዚህ አይነት በማስ ለዛውም በፓትሮል ተጠርንፎ ወይም ደግሞ እንደዚህ አይነት ካለ የጸጥታ መዋቅር አጅቦ የሚሄድ ከሆነ ወደ መጡበት አካባቢ ነው እንጂ ሌላ ሴቭ ወደ ሆነበት አካባቢ ፓትሮል ላስቀድሞ ሰዎችን አጅቦ መላክ ትክክል አይደለም። ይህን ያነሳ ነው። እውነት ለመናገር በጊዜውም ይህን የሰሙ የበላ አካላት ትክክል አለመሆኑ ማምነው እንዲመለሱ አድርገዋል። የሆነው ይሄ ነው። ከዚህ የተለየ ነገር ምንም ነገር።
ከነማን ጋር ነበር የተነጋገራችሁ?
ያው የፌዴራል ፖሊሶች ጋር ተነጋግረናል። እነሱ ወዳው ነው አክሽን የወሰዱት። ትክክል አይደለም፣ ፋይተን እንፈታለን አሉ። ወዳው እንዲመለሱ ነው የተደረገ።
ተፈናቃዮቹ ለሶስት ቀናት መኪና ላይ ከቆዩ በኋላ ዛሬ በኦሮሚያ ክልል አርሲ ዞን አሰላ አርባ ጉጉ መርሲ አምቦምሳ ወረዳ ስብሰባ አዳራሽ ውስጥ መሆናቸውን ነግረውኛል። ከአካባቢው አመራሮች ጋር ሊነጋገሩ እንደሆነ ከነገሩኝ በኋላም ያለውን ሁኔታ ለማወቅ መልሼ ብደውልም ስልካቸው ሊሰራልኝ አልቻለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። አድማጮች፣ ተከታዩ ርዕስ ደግሞ ምስራቅ ባሌ ውስጥ በተከሰተው ድርቅ ከአርባ ሺህ በላይ እንስሳት ማለቃቸውንና ሌሎች በሺህ የሚቆጠሩ እንስሳት ደግሞ ሞት አፋፍ ላይ ናቸው ሲል ዞኑ አስታውቋል። የዞኑ አርብቶ አደር ጉዳዮች ቢሮ ለአሜሪካ ድምፅ እንዳስታወቀው ድርቅ ያስከተለው ጉዳት ለመከላከል 86000 የሚደርሱ እንስሳት ወደ ደጋማው አካባቢ የኦሮሚያ ዞኖች እንዲሄዱ መደረጉንና ቀሪዎቹም ባሉበት ቦታ መኖና ውሃ እንዲቀርብላቸው ጥረት እየተደረገ መሆኑን አስረድተዋል። የባሌው ዞን ድርቅ የተከሰተው ከቦረናው ድርቅ በተቀራረበ ጊዜ ውስጥ መሆኑንም አመልክተዋል። አዲስ ቸኮል ነው የተከታተለው።
በምስራቅ ባሌ ዞን በተከሰተው ድርቅ ከ46000 በላይ እንስሳት መሞታቸውን ዞኑ አስታወቀ። የዞኑ የአርብቶ አደር ጉዳዮች ኃላፊ አቶ አሚና ልይ ለአሜሪካ ድምጽ እንዳስታወቁት በዞኑ ተጨማሪ እንስሳት ሞት እንዳይከሰት የሚችሉትን እያደረጉ መሆናቸውን ተናግረዋል።
5 ወረዳዎችና በሁለት ወረዳ ክፍል በተለይ በግኒርና ጎሎቻ የሚባል አለ። በከፊል ደጋማ ወረዳ ነው። በከፊሉ ነው እሱም ይሄ ችግር የደረሰበት። በአምስቱ ደግሞ ሙሉ ለሙሉ በዚህ በረሃብ የተጎዱ ናቸው። በእሱ ላይ ከ46000 ከብት በላይ ነው የሞተው። እንትኑን አቅርበን ማለት ነው ምግቡን የከብቶቹን ምግብ አቅርበን እነሱም እየተረዱ ነው ያሉት። የፈራ ነው አይደለም ማለት ነው። በአሁኑ ሰዓት እያየን ያለ ነው።
በድርቁ የተነሳ ድጋፍ የሚሹ ዜጎችም ከሩብ ሚሊዮን በላይ ማለት ነው ከ250000 በላይ ደርሰዋል ብለዋል አቶ አሚን።
በአሁኑ ሰዓት ቢያንስ ወደ 251662 ሰው ተርቧል። እኛ ባጣራ ነው በምስራቅ ባሌ ዞን ብቻ ማለት ነው። ስለዚህ ያንን ከሚመለከተው አካል ጋር ተነጋግረን የሚመለከተው አካልም መጥቶ በአካሉ አይቶ አጣርቶ ከኛ ጋር ወደ ወረዳው ወርዶ በኦሮሚያ ደረጃም አስቸኳይ እርዳታ መጥቶ በምግብ በኩል በጣም አሪፍ እርዳታ ነው እየተደረገላቸው ያለው ማለት ነው።
ባለፈው ሳምንት የአረማ ዩኒቨርሲቲ ለዞኑ የመደበውን የ500000 ብር የእንስሳት መኖና ሰብአዊ ድጋፍ በቡድን መሪነት ያደረሱትና በአርብቶ አደር ጉዳይ ተመራማሪ የሆኑት አቶ መሐመድ ሙሳ ከሞቱ እንስሳት ባሻገር በርካታ እንስሳት ከተኙበት ለመነሳት የሰው ድጋፍ እንደሚያስፈልጋቸው መታዘባቸውንም ተናግረዋል።
ከብቶቹ ውሃ የላቸውም። የነበራቸው ውሃዎች በጣም ደርቀዋል። የሚመግቧቸው እነዚህ ሳር ግሬዚንግ ላንድ ሬንጅ ላንድ የምንለው የሉም፣ ደርቀዋል። ከብቶቹ እንዳልኩ እያለቁ ነው። በአይናችን ማየት እንደቻል ነው። አንዳንዱ ከብቶች ደግሞ መነሳት አይችሉም። እንግዲህ እንደነገሩን ወደ 8818 ከብት በሰው ድጋፍ የሚነሱ ከብቶች ናቸው።
በምስራቅ ባሌ 5 ቆላማ ወረዳዎች ሙሉ በሙሉ እንዲሁም 2 ወረዳዎች ደግሞ በከፊል የድርቅ ተጎጂ ሲሆኑ በምዕራብ ባሌ ደግሞ 4 ወረዳዎች በከፊል የችግሩ ሰለባ መሆናቸውን ነው ከምዕራብ ባሌ ዞን የኮሚኒኬሽን ኃላፊ አቶ ዳዊት አውድሬ ያገኘነው መረጃ የሚያመለክተው። በቦረናና ሶማሌ ክልል የተከሰተው ድርቅ ላለፉት 4 ወራት የመገናኛ ብዙሃን አጀንዳ ሆኖ የቆዩ ሲሆን የባሌው ድርቅ ግን ከቅርብ ጊዜ ወዲህ የተሰማው። ይህ እንዴት ሊሆን እንደቻለ የድርቁ ዋነኛ ተጎጂ የሆነው ምስራቅ ባሌ ዞን አርብቶ አደር ጉዳይ ኃላፊ አቶ አሚን አልይ ይናገራሉ።
አንድ አመት አካባቢ ዝናቡ አዘነበ። ጊዜውን ጠብቆ 2 ጊዜ ነበረ የሚዘንበው እንደ ምስራቅ ባሌ ዞን። 2 ጊዜ ባለመዝነቡ ምክንያት ህዝቡ በጣም በተለይ ቆላማ ወረዳ የሚባለው በጣም ተርቦ ነበር ማለት ነው። ከአንድ ወር በፊት ነበረ በጣም ድርቁ እንትን ያለው ማለት ልክ ቦረና ሲጀመር አካባቢ ነው የተጀመረው። እዚህም አካባቢ በኮሚኒኬሽንም ስናደርግ ነበረ፣ ለሚመለከተው አካል ስናስታውቅ ነበረ። ፍራቻ በፊት አቅደን ነበር ድርቅ ሊከሰት ይችላል የሚል አዝማሚያም ነበረን። ግን እንደ ቦረና አልተሰማም። ትኩረት ሳይሰጥ ቆይቶ ወደ 2 ወር በፊት ነው እንግዲህ በየደረጃው ካሉ የመንግስት አካላት ጋር ተነጋግረን ትኩረት እንዲሰጥበት ያደረግነው።
ድርቁን ከመከላከል አንጻር በቂ ሰብአዊ ድጋፍ እየቀረበ እንደሆነ የተናገሩት አቶ አሚን ለእንስሳት መኖና ውሃም ትኩረት ተሰጥቶ እየተሰራ ነው ብለዋል። ሆኖም እስካሁን በቂ አቅርቦት እንደሌለ ነው የተናገሩት። የውሃ ቦቴ ለመከራየት ቢፈልጉም ገበያ ላይ የሚከራይ ቦቴ መጥፋቱን ለአብነት ይጠቅሳሉ።
በተለይ ከብት መኖና በውሃ በጣም እጥረት ነው ያለው በአሁኑ ሰዓት። ቦቴ ምናምን ቢቀርብለት የሚል የሚመለከተው ከኦሮሚያ ውሃ ቢሮ ጋር ተነጋግረን ነበር። ቦቴ ነው በገበያ ላይ የጠፋው። በጀትም ተበጅቶ ነበር እኛ ቦቴውን እንድናቀርብ ማለት ነው።
የአረማ ዩኒቨርሲቲው ተመራማሪ አቶ መሐመድ ሙሳ በጊዜያዊነት ለእንስሳት የውሃና መኖ አቅርቦት ከማድረግ ባሻገር እንስሳቱን ወደ ደጋማ የኦሮሚያ አካባቢዎች መውሰድን እንደ ተጨማሪ መፍትሄ ያቀርባሉ። የምስራቅ ባሌ ዞን በዚህ ረገድ አስቀድሞ አመርቂ ስራ እየሰራ እንደሆነ ነው አቶ አሚኑ የሚናገሩት። ከ86000 በላይ እንስሳት ወደ ደጋማ የኦሮሚያ አካባቢዎች እንዲሄዱ ተደርጓል ይላሉ።
በአሁኑ ሰዓት በተለይ ባሌ እና በአርሲ ሸዋ አካባቢ ከአንድ ወር በፊት ነው የሰብል መሰባሰቡ ያጠናቀቁት። ወደዚህ እንዲመጡም አድርገናል ማለት ነው። ከብቶቹን እዛው አቆይቶ ከሚሞትባቸው ወደ ደጋማ ወረዳ እንዲያመጡ አድርገናል በብዛት ማለት ነው። ከ5 ወረዳዎች ውስጥ ወደዚህ ያመጡም ብዙ አርብቶ አደሮች አሉ። በዛም በኩል ደግሞ ቢያንስ ከ86000 ከብት በላይ ወደዚህ መጥቷል።
ከጊዜ መፍትሄ ባሻገር በዘላቂነት ችግሩ ለመቅረፍ ዩኒቨርሲቲዎችና የጥናትና ምርምር ማዕከላት በአርብቶ አደሮች ዙሪያ ያደረጓቸው የተመጣጠሱ ጥናቶችን ማቀናጀትና በጋራ የሚተገበሩበት ሁኔታ ማመቻቸት አስፈላጊ እንደሆነ ተመራማሪው አቶ ማመር ሙሳ ይናገራሉ። በዚህ ረገድ በአሁኑ ሰዓት በኦሮሚያ ደረጃ የተወሰኑ ዩኒቨርሲቲዎች ተቀናጅተው ለመስራት ጅምር መኖሩንም ተመራማሪው አቶ ማመድ ይናገራሉ።
ቲክ ፓስቸራል ትራንስፎርሜሽን የሚል ትልቅ ፕሮጀክት ኦሮሚያ ውስጥ ባሉ ዩኒቨርሲቲዎች
መሰረታዊ የአርብቶ አደሮች ሽግግር
ይህንን ትልቅ ፕሮጀክት ቀስጠን በአምስት ዩኒቨርሲቲ መደወላቡ ዩኒቨርሲቲ፣ አርማ ዩኒቨርሲቲ፣ ኦዳ ቡልቱም፣ አርሲ ዩኒቨርሲቲ በእነዚህ ዩኒቨርሲቲዎች ኢንክሉዲንግ ቡሌ ሆራ ዩኒቨርሲቲ ጉጂና ቦርና ላይ ሰጥቶ ነበር። አርማ ዩኒቨርሲቲ ደግሞ በዚህ በምስራቅ ሐረርጌ አርብቶ አደሮች ላይ፣ ኦዳ ቡልቱም ደግሞ በምዕራብ ሐረርጌ፣ ባሌ ደግሞ መደወላቡ ዩኒቨርሲቲ፣ ዴን ተዋ ውስጥ ደግሞ ያሉ አርብቶ አደር ላይ አርሲ ዩኒቨርሲቲ ሰርቶ ነበር። 12 ፕሮጀክት ዴን ይህንን ስትራቴጂ ይህንን አርብቶ አደር ንድ እናሸጋግራለን የሚል አሁን ስትራቴጂ ደግሞ እየሰራን ነው።
በአፍሪካ ቀንድ የበልግና ምህር ዝናብ ባለመዝነቡ የተከሰተው ድርቅ ከ13 ሚሊዮን በላይ አርብቶ አደሮችን ለችግር መዳረጉን፣ በኢትዮጵያ ከሁለቱ የባሌ ዞኖች ባሻገር በሶማሌ ክልል 9 ዞኖች፣ በኦሮሚያ ክልል ቦረና ዞንና በአጎራባች የደቡብ ክልል ዞኖችም ድርቁ መከሰቱን፣ በዚህም በመቶ ሺዎች የሚቆጠሩ እንስሳት መሞታቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም በዚያው ባሌ የሚያቆየን ርዕስ ነው። ትላንት በምስራቅ ባሌ ዞን ጎሎልቻ ወረዳ የዞኑ የማዕድን ጥናት ቢሮ እያካሄደ ከነበረበት ስፍራ ላይ ያለ ፈቃድ የማዕድን ፍለጋ ላይ የነበሩ 7 ሰዎች ሕይወታቸው ማለፉን የጎሎልቻ ወረዳ የኮሚኒኬሽን ጉዳዮች ኃላፊዎች ተናግረዋል። አቶ ሸለማ ተጫኔ የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። የሟቾች አስከሬን በነዋሪዎች ከወደቁበት ቦታ ተቆፍሮ መቀበሩን አስረድተዋል። ለዝርዝሩ ገልሞ ዳዊት።
የጎሎልቻ ወረዳ የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ሸለመ ተጫነ አደጋው የተከሰተው በምስራቅ ባሌ ዞን ጎሎልቻ ወረዳ ቡላላ ካጃዋ ቀበሌ ባሶዲማ በመባል ልዩ ቦታ መሆኑን ተናግረዋል። በዚህም ፍቃድ ሳይኖራቸው በማዕድን ቁፋሮ ላይ ከነበሩት የማዕድን ቁፋሮ ቦታው በላያቸው ላይ በመደርመሱ የ7 ሰዎች ህይወት አልፈዋል ብለዋል።
ናኖ ጋራ ኩባዮ ጀደሙት ናይ ቦሶና
ኩባዮ ተራራ በሚባል ቦታ ነው ክስተቱ የተፈጠረው። ቅርብ ጊዜ የማዕድን ሚኒስቴርና የምስራቅ ባሌ ዞን የማዕድን ጽፈት ቤት በአካባቢው የማዕድን ፍለጋ ስራ ጀምረው ነበር። የሁለቱ አካላት የማዕድን ባለሙያዎች በቦታው ተገኝተው ናሙና ወስደው ነበር እና የምርምሩ ውጤት ይፋ ሳይደረግ ነው የቀበሌው ነዋሪዎች ተደራጅተው ወደ ማዕድን ፍለጋ ቁፋሮ የገቡት። በዚህን ጊዜ በቦታው ያለው አፈርና ድንጋይ በሰዎች ላይ ተደርምሶ የ6 ሰዎች ህይወት ወዲያው ሲያልፍ፣ የ1 ሰው ህይወት ደግሞ ወደ ሐኪም ቤት እየተወሰደ ሳለ አልፏል። በአጠቃላይ የ7 ሰዎች ህይወት በዚያ አደጋ አልፏል።
አቶ ሸለመ ጉዳት የደረሰባቸው ሌሎች 11 ሰዎችም በግንዲር ሆስፒታል ህክምና በማግኘት ላይ መሆናቸውን ጠቁመዋል። የጸጥታ ኃይሎች ሰዎቹ ፍቃድ ሳይኖራቸው በማዕድን ፍለጋ ስራ ሲሰማሩ ለምን እርምጃ አልወሰዱም ለሚለው የሚከተለው ምላሽ ሰጥተዋል።
ቤከምቲ ዋጅራ ሚሶማ አልቡዳ አና ደባ
ያለ ወረዳውና የምስራቅ ባሌ ዞን የማዕድን ጽፈት ቤት እውቅና ነው ወጣቶቹ በዚህ ስራ ላይ የተሰማሩት። በህግ ተደራጅተው የተሰጣቸው እውቅናም የለም። ማዕድን ቁፋሮውን ከጀመሩ ከሁለትና 3 ቀን አይበልጥም። ባለኝ መረጃ የአካባቢው ጥበቃ በቀበሌ አስተዳደር ነበር ሲከወን የነበረው። ከዋናው መንገድ ሩቅ ነው። የጸጥታ ኃይሎችም ሰዎቹን መከልከል አልቻሉም ነበር። በዚህም ምክንያት መሰል ድርጊት እንዳይከሰት በሚል አሁን ሰዎች ለጥበቃ ወደ አካባቢው ተልከዋል።
በአደጋው የሞቱት ሁሉም በወጣትነት እድሜ ክልል ያሉ መሆናቸው የተነገረ ሲሆን የኦሮሚያ ክልላዊ መንግስት አስተዳደርም በሰዎቹ ሞት ሐዘን እንደተሰማው ትላንት ባወጣው መግለጫ ጠቅሷል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አመሰግናለሁ ገልሞ ለዘገባው። አድማጮች፣ አሁን በተከታዩ ርዕስ ደግሞ ወደ አንድ ዓለም አቀፍ ጉዳይ ነው የምናመራው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ሩሲያ ዓለም አቀፉን ሕግ በመጣስ ዩክሬንን መውረር ጀምራለች ሲሉ ሩሲያን ከምዕራቡ ዓለም የፋይናንስ መረብ ነጥለዋታል። በትላልቅ ባንኮችም ላይ ማዕቀቦችን ጥለዋል። ዩናይትድ ስቴትስ፣ የአውሮፓ ሕብረት፣ እንግሊዝ፣ ካናዳና ጀርመን ሁሉም ትላንት በወሰዱት እርምጃ ከፍተኛ ማዕቀቦችን መጣላቸውን ያስታወቁት ዩክሬን ማዕቀቦቹን የምትደግፍ መሆኑን በመግለጽ ይሁን እንጂ ፑቲንን ከቀጣይ እርምጃዎች የሚያስቆሙ መሆን ይኖርባቸዋል እርምጃዎቹን ያለችው። የአሜሪካ ድምጽ አዘጋቢ ሲኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
ዩክሬናውያን የተቃጣባቸውን የሩሲያን ወታደራዊ እርምጃ ለመመከት በሚጣጣሩበት ወቅት ፕሬዝደንት ባይደንም ሩሲያን በማውገዝ ቀውሱን አስመልክቶ የራሳቸውን እርምጃ መውሰድ ጀምረዋል።
This is the beginning of a Russian invasion of Ukraine as he indicated and asked.
President Putin ከዱማው ምክር ቤታቸው ሆነው በጠየቁት ፈቃድ እንደተቆሙት ሩሲያ ዩክሬንን መውረር የጀመረችበት ወቅት ነበር።
ፕሬዚደንት ባይደን የመጀመሪያውን ዙር እርምጃቸውን የጀመሩት በሁለት ትላልቅ የሩሲያ ባንኮችና ከአገዛዙ ጋር በቅርበት ይሰራሉ ባሏቸው በርካታ ባለ ሀብቶች ላይ ማዕቀብ በመጣልና ሌሎች እርምጃዎችን በመውሰድ ነበር።
በሩሲያ መንግስት የውጭ ምንዛሬ የብድር ዋስትናና የዕዳ ግብይት ላይ ሁለገብ የሆነ ማዕቀብ ተግባራዊ እያደረግን ነው። ያ ማለት የሩሲያን መንግስት ከምዕራብ አገሮች የፋይናንስ ምንጭ እንዲነጠል ያደርገዋል። ስለዚህ ከእንግዲህ ከምዕራብ ዓለም ጋር የንግድ ልውውጥ ማድረግ ወይንም በእኛም ሆነ በአውሮፓ ገበያ አዲስ የብድር ዋስትና ወይም ዕዳ መገበያየትም ሆነ ገንዘብ ማሰባሰብ አይችልም።
ፕሬዚደንት ባይደን የሩሲያን ወረራ በመቋቋም የኔቶ አባላት ህብረት ወሳኝ መሆኑን አጽንኦት ሰጥተውታል። ቀደም ሲል የጀርመኑ መሪ ቻንስለር ኦላፍ ስኮሎዝ የሰጡትን ቃል በማጉላት ዩናይትድ ስቴትስ ከሩሲያ ወደ ጀርመን የተዘረጋው የኖርድ ስትሪም 2 የጋዝ መስመር ተግባራዊ እንዳይሆን ከጀርመን መሪዎች ጋር በቅርበት እየተነጋገረች መሆኑንም ባይደን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዋሽንግተን ላይ ከዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ጋር ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቫሮቭ ጋር በዚህ ሳምንት ይደረጋል የተባለው ውይይት እንደማይኖር አስታውቀዋል።
Now that we see the invasion is beginning and Russia has made clear its wholesale rejection of diplomacy.
አሁን ሩሲያ ወረራ መጀመሯን ተመልክተናል። ሩሲያ ሁሉንም ዲፕሎማሲያዊ ጥረቶች አለመቀበሏን ግልጽ አድርጋለች። ስለዚህ ካሁን በኋላ በዚህ ሰዓት ስብሰባው ማድረግ ምንም ትርጉም አይኖረውም።
የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል በሩሲያ ላይ የተጣለውን አዲስ ማዕቀብ አስታውቀዋል። ይህ ማዕቀብ ሞስኮን በከፍተኛ ደረጃ ይጎዳታልም ብለዋል።
Today we have agreed that the 3051 members of
ዛሬ ዓለም አቀፉን ህግ በመተላለፍ የዩክሬንን የግዛት አንድነትና ሉዓላዊነትን ለመጣስ ድምጻቸውን የሰጡ 351 የሩሲያ ዱማ ምክር ቤት አባላት ማዕቀብ ከመጣለባቸው ዝርዝር ውስጥ እንዲካተቱ ተስማምተናል።
ባለሙያዎች ለቪኦኤ እንደተናገሩት በሩሲያ ምክር ቤት ይሁንታ በውጭ ተግባራዊ የሚደረገው መጠነ ሰፊው የሩሲያ ወታደራዊ እርምጃ በዩክሬን ያለውን ሁኔታ ለመለወጥ የሚፈልጉ መሆኑን ላሳወቁት ለፕሬዝደንት ፑቲን እጅግ ወሳኝ ወቅት ነው። ከጀርመን ማርሻል ፈንድ ማይክል ኪማግ እንዲህ ይላሉ።
ፑቲን የነበረውን ሁኔታ በማጥፋት የሚከፈለውን ከፍተኛ ዋጋ ለመቀበል ፍቃደኛ ሆኗል። ያ ዋጋ ማዕቀብ ሊሆን ይችላል፣ ምናልባትም ወታደራዊ እርምጃዎችን ተከትሎ የሚመጣ ከፍተኛ የደም መፋሰስም ሊሆን ይችላል።
ዩናይትድ ስቴትስ የኔቶን ምስራቃዊ ክንፍ ለማጠንከር ተጨማሪ ወታደሮችን ወደዚያው እንደምትልክ አስታውቃለች። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ እንግሊዝ፣ ካናዳ እና ጀርመን ሁሉም ትናንት በወሰዱት እርምጃ ከፍተኛ ማዕቀብ መጣላቸውን አስታውቀዋል። አውስትራሊያ እና ጃፓንም ዛሬ በወሰዷቸው እርምጃዎች የማዕቀቡን ዘመቻ ተቀላቅለዋል። ዩክሬን ዛሬ ባወጣችው መግለጫ በሩሲያ ላይ የተጣሉት ማዕቀቦች የሚደገፉ መሆኑን ገልጻለች። ይሁን እንጂ ፈጥነው ውጤት የሚሰጡና የሩሲያን ፕሬዝደንት ከተጨማሪ እርምጃ እንዲታቀቡ የሚያደርጓቸው መሆን ይኖርባቸዋል ብላለች። የዩክሬን የውጭ ጉዳይ ሚኒስትር ባወጡት የትዊት መልእክት የመጀመሪያው ወሳኝ እርምጃ በትናንትናው ዕለት ተወስዷል። ስለሱ በጣም እናመሰግናለን። አሁን ግፊቱ ፑቲንን ወደ ማስቆም ማደግ ይኖርበታል። ምጣኔ ሀብታቸውንና አጫፋሪዎቻቸውን ክፉኛ መምታት ያስፈልጋል። በጣም መምታት፣ አሁኑንም መምታት ብለዋል። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ ለጋዜጠኞች በሰጡት መግለጫ ሩሲያ ታንኮቿን ከዩክሬን ይገነጠላሉ ወደ ተባሉት ሁለቱ ግዛቶች ማንቀሳቀሷን ገልጸዋል። አያይዘውም ሁሉም ምልክቶች የሚያሳዩት ሩሲያ በዩክሬን ላይ ሙሉ ወረራ ለመፈጸም ዝግጅት ማድረጓን ነው ብለዋል።
ت ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቀዳሚ ስርጭት ወይም ቅንብር ነው የምናልፈው። በአፍሪካ ቀንድ የደረሰውን የድርቅ አደጋና ረሃብ ይመለከታል። የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በአፍሪካ ቀንድ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ መጠን ማሳደጉን ኦክስፋም የተባለው ዓለም አቀፍ የረድኤት ድርጅት አስታውቋል። በዚህ ሳምንት ባወጣው መግለጫ አክሽን አጌንስት ሃንገር የተሰኘ ሌላ ተቋም ደግሞ ረሃብን መዋጋት የሚንቀሳቀስ ድርጅት ነው። በቀጠናው ለአራት ተከታታይ ጊዜያት ዝናብ ወቅቱን ጠብቆ ባለመጣሉ በኢትዮጵያ፣ በሶማሌና በኬንያ የሚገኙ 13 ሚሊዮን ሰዎች ከፍተኛ የምግብ እጥረት ገጥሟቸዋል ይላል። በዚህ ዙሪያ ስምኝሽ የቆየ የድርጅቱን የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ ጃሂር ማሊምን አነጋግራ ተከታዩን አሰናድታለች።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጂር ማሊም ያስረዳሉ።
ዋነኛው ምክንያት በ10 ሺህና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የ10 ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከ2 ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊም የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው ያስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህን ዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለግሩም ዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን የአንዲት መንፈስ አነቃቂ ብርቱ ሴት ምግባር የሚተርክ ዝግጅት ነው የምናሰማችሁ። ወደ ጎንደርም ያሻግረናል። መምህርት በላይነሽ ሲሳይ ይባላሉ። በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ያስተምራሉ። የአይን ብርሃናቸውን ያጡት ገና በልጅነታቸው ነው። የኢትዮጵያ ሴቶች አካል ጉዳተኞች ማህበር የጎንደር ቅርንጫፍ ሰብሳቢም ናቸው። በሚኖሩበት አካባቢ በግላቸው በሚያደርጓቸው ጥረቶች እጅግ በርካታ ህጻናት የትምህርት እድል እንዲያገኙ እንዲሁም አካል ጉዳተኞች ድጋፍና እርዳታ እንዲደረግላቸው በማገዝ ላይ ይገኛሉ። በእርሳቸው አማካኝነት ድጋፍ የሚያገኙ ወላጆችን ጨምራ መምህርት በላይነሽን አነጋግራ የደንገረመው ተከታዩን አሰናድታለች።
ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ እድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል።
እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብርኤል የምትባል ነው። እና አይኔ የጠፋብኝ በ5 ዓመቴ ነው። ውጭ ስንጫወት 5 ልጆች በአንድ ላይ እየተጫወን ሳለ ድንገት የፀሐይ ነጸብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው፣ እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታል ቶስቴን ብዙ ሞከረች። ለምን? የአካባቢው ተጽዕኖ ሽጣታለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተርን ያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው። እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አርገዋቸው በረጅም እንጨት ስጦን ይጠብቁ ልጅ እንዲያዝሉ ወፍጮ እንዲፈጩ ይያረጓቸው አሁን አራቱም በህይወት የሉም። እና እኔ አንድ በልብ ውስጥ ተቀመጠ ነበር አካል ጉዳተኞች በተለይ ሴቶች አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር።
መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ።
ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት። አራት ተማሪዎችን ቦርዲንግ ወደ 10 ምናምን 10 11 አካባቢ ደግሞ እድሜያቸው ከ11 አመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳም ይባል አካባቢ ስራ ይዤ እንደመጣሁኝ ልጅ አይነ ስውር ነው ተደብቋል እና አይቱ ጠላ ነው የሚሸጥ ሰው ነገረኝ። ሄድ ከቤቷ ይሄ ልጅ ሆነ ገጣ ትልቅ ሰው ይሆናል እኔ ተምሬ ነው ስለዚህ ይሄ ልጅ ወስጄ ላስገባው አልኩኝና ካቶሊክ የሚባል አለ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ አሁን አቃቢ ህግ ሆኗል።
አቶ እንዳለው ለንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል።
እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጬ እንትን አልኩኝ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ እና ስራ እኔም ከስራ ነበር መሰራው ጠፋ እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆችን ማሳድግበት ሳጣ ማስተምርበት አጣሁኝ ማበላበት አጣው። እንዴት አድርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምንስ ምኑ ከምን ላድርጋቸው? ይ አሁን ቀብሬ መጣውኝ ወይ ተረከቡኝ ምናምን ብዬ ስል አጋጣሚ እትዬ በላይሽ ነበረች። ኧረ እኔ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ይኸው ልጆችን አጋጣሚ እንደ ድል ጉዳይ ሆኑ ያዘችልኝ። እኔ እንጀራ እየጋገርኩኝ እኔ ከቤት እያበሰልኩ አሁን ማሳድጋቸው ያለ ያው እሱ ጊዜ ሰጥ መዳን ያል ፈጣሪ ስጣትኝ። ይኸው ሻንጣውን ገዝታ ዩኒፎርምን ገዝታ ደብተሩን ገዝታ ጫማውን ገዝታ ይኸው እየረዳችልኝ ነው።
በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸው ልጆች ያሳድጋሉ።
እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግት እየጨነቀኝ በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው፣ ግን ሳስተምራቸው እንዴት ላድርግ ስላተኝ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ 1,000 ብር 2,000 ብር ትሰጣቸዋለች። ይህን ይመስላል እንግዲህ።
ምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም።
እኔ ምንም ድርጅት የለኝም። ያለችኝን ደመወዝ በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ ገጠር የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የት ጣሏት? መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድን ነው በአራት ቀን ልዩነት ቤተሰቦቹ የሞተው ብለው ፈሩ። ለምንድን ነው የአራት ዓመት ልጅ መንገድ ላይ የምተኛ ብዬ ሳለቅስ ከፖሊሶች ፊት አይ የሚቀርባት ጠፍቶ እኮ ነው እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ ያልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ 3ኛ ተመርቃ ያው ስራ አላገኘችም፣ ተመርቃለች። ግን እኔ 5 ሳንቲም ከምንም አላገኘሁም። እኔ ከደሞዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳ የላል በላ እችላለሁ። አሁን በቤቴ ውስጥ 9 ልጆች አሉ፣ የማሳድጋቸው 4 አሉ።
መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ህጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ።
በእኛ በሰሜን አካባቢ በጣም ያልተነካ ይሄንም ነግርሽ እዚህ ቅርብ ያለው ነው። አሁን በበየዳም ይባል ጃናሞራም ይባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቦታ ከሆነ ግን ችግር የለውም። እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ፣ እኔ ተመርኜ ነው እዚህ የደረስኩት፣ መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ ያደረሱትንም ወስጄ እንደ ምሳሌ መናገር ይችላለሁ።
በላይነት ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እንግዳዋን ወይዘሮ በላይነሽ ሲሳይን እናመሰግናለን። አድማጮች፣ ተከታዩ ዝግጅታችን ደግሞ ኢትዮጵያውያን በአሜሪካ ነው። ህይወት መሐንዲስ የተከታዩ የአሜሪካውያን ኢትዮጵያውያን በአሜሪካ እንግዳችን፣ በመድኃኒት ቅመማ ወይም ፋርማሲ ትምህርት ዘርፍ የተመረቀች ተፈጥሯዊ የውበት መጠበቂያ ምርቶችን የሚያመርት ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብአት የሚጠቀም የቆዳ ውበት መጠበቂያ ድርጅት ይፋ አድርጋለች። ሌሎች አስፈላጊውን ደረጃ አልፈው ለገበያ የዋሉ ኢትዮጵያውያንና አፍሪካውያን አሻራ ያረፈባቸው ምርቶችንም አስተዋውቋል። ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ህይወትን በስልክ መስመር አግኝቷታል። ስለ ድርጅቱ አመሰራረት በቅድሚያ ታስረዳለች።
አስካላይት ፎርሙላን የጀመርኩት ከአራት ዓመት በፊት ነው እና የምናመርተው ከእጽዋት በሚገኙ ኢንግሪዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ ፕሮዳክቶችን ነው። ለምንድን ነው አስካላይት ፎርሙላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው በተለይ ጥቁርና ብራውን ስኪን ላለን ሰዎች ማርኬት የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር እና ከፍተኛ ስታንዳርድ ያላቸው ጥራታቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶችን ነው የምናመርተው ማለት። ላለፉት አራት ዓመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐፕታይድ ተብለው የሚታወቁ ንጥረ ነገሮችን አውጥተን አቅርበናል ለዓለም ማለት ነው።
እንግዲህ ድርጅታችሁ ቀደም ብለሽ እንደጠቀሽው ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል። ጤፍን ለምን መረጣችሁ? ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያነት የሚቀየረው?
ጤፍን የመረጥንበት ምክንያት ፎርሙላውን በማዘጋጀት ውስጥ ፓርቲሲፔሽን አለኝ እኔ እዛ ውስጥ እና እያንዳንዱን ነገር ስንመርጥ ያው ብዙ ሊትሬቸሮች የሚጻፉ በሳይንስ የተደገፉ ነገሮችን ሬፈረንስ ስለምናደርግ ሁላችን ሌሎችም ኬሚስቶችም እኔም አንድ ቀን እንደ አጋጣሚ ጆርናል ኦፍ ድራግስ ኤንድ ደርማቶሎጂ የሚባል አንድ ፕላትፎርም አለ። እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦትሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ እና እዛን እውነት ለመናገር እስኪ ጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም አሁን ስኪን ኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድ የሚያደርገው ከሁሉም ነገር በላይ ስለሱ ማጥናት ጀመርን ማለት ነው። እና ስናይ ፕሮቲን ኮንቴንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ ማውጣት የምንችለው እነዚህ ናቹራል ፔፕታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ ኤሰንሻል አሚኖ አሲዶች አሉ። እነሱን እና ቫይታሚኖችን በማውጣት ነው ማለት ነው።
ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልክ አለ?
እውነት ለመናገር ካሰብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየቅከው ሁለቱንም ኤክስፔክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲውስ ስታደርግ ሰው ስኬፕቲሲዝም አለ አይደል? እና እሱን ጠብቀን ነበረ። ግን በደንብ ነው ሪሲቭ ያደረገው። እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲቢሊቲ ያስፈልጋል አይደለ? በማንኛውም ኢንዱስትሪ ሲሰራ እና ሜቢ እንግዲህ ክሬዲቢሊቲውን እርን ያደረግንበት ቦታ ይኖር ይሆናል። እርግጠኛ አይደለሁም ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ገሰው አላጋጠመንም።
የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በዓለም ላይ አሉ፣ ለብዙ ዓመታት የቆዩ። አንቺ አፍሪካ አሜሪካዊት ነሽ፣ የኢትዮጵያን ስደተኞች ልጅም ትመስኛለሽ። ከእነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው? ለስኬት ያበቁሽስ ልዩ ብልሃቶች ምንድን ናቸው?
ይህንን ለሰዓታቶች ማውራት እንችላለን። ሰው እንግዲህ እጥር አድርጌ ለመግለጽ እሞክራለሁ። ልክ ነው፣ አንተ እንዳልከው ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት። ኤስቴ ላውደር፣ ኤልቪኤምኤች፣ ሎሪያል፣ ዩኒሊቨር፣ ፕሮክተር ኤንድ ጋምቦ እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የእኛ ካምፓኒ ሜይ ቢ ላይክ ኢን ፋይቭ ቴን ይርስ የሆነ ማርኬት ሼር ሲኖረው የመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው። ግን ሰው የሚፈልገው ነገር አለ፣ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዩር ለማድረግ ኦፖርቹኒቲ አለ አይደል? ለትንንሽ ካምፓኒዎች እዛ ስፔስ ውስጥ ነው ያለ ነው። እኛ
ሌሎች ተቋማት ያልደረሱባቸው ስፍራዎች እና ያልደረሱባቸውን ቦታዎች ነው ማለት ነው ትኩረት ያደረጋችሁ?
እሱን ነው እንግዲህ ያደረግነው። ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንጌ። አሁን ፋርማሲውቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው። እሱን አይ ክሊኒካል ስተዲውን ብታይ ቁጭ አድርገህ በአብዛኛው ከ70% በላይ ካውኬዥያን ክሊኒካል ሰብጀክቶች ነው። ይሄ የኢንዱስትሪው ስታንዳርድ ነው። ግን መድኃኒቱ ሲወጣ ለካውኬዥያኖች ብቻ አይደለም አይደል? ጥቁር ይጠቀመዋል፣ ሂስፓኒክ ይጠቀመዋል፣ አረብ ይጠቀመዋል፣ ሁሉም ሰው ኤዥያን ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም። ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ። ስኪን ኬርም ውስጥ እንደዛ ነው። ስኪን ኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው። እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካል የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው፣ ቀላል ነገር አይደለም። ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን ዛድ ላይ ለመድረስ እና ስክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራሴንም ፕሩፍ እያደረግኩ ነው እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሪቲዎች ይገባሉ። ሴሌብሪቲዎች ሲገቡ ስለ ኢንዱስትሪ የሚያውቁት ነገር የለም። በሌላ ሰው ነው ላይ የሚያደርጉት አንዳንድ ነገር ክሌም ያደርጋሉ። ክሌም የሚያደርጉት ነገር እውነት አይደለም። አንደኛ ነገር ያው የእኔ ጠንካራ የሆነ የሳይንስ ባክግራውንድ፣ ሁለተኛ ነገር ደግሞ ያለው የራሱ አንነት ሚዲያል ነው። ገበያ ላይ አቬለብል ያልሆኑ ጥራት ያላቸውን ነገሮች ለስኪን ኦፍ ካለር ማድረጋችን፣ ከዛ ደግሞ ካምፓኒያችን ውስጥ ያሉ ጠንካራ ሌላ ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማድረግ ነው አላማችን።
እንግዲህ አሁን ኤፍን እንደ መሰረት የሚጠቀም የውበት መጠበቂያ ምርት ማምረት ጀምረሻል ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው?
እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ ብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለዓለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን፣ በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል ዋን ስቴፕ አት ታይም ያንን ለመተረክ ነው የኛ ህልምና ቪዥን።
እጅግ በጣም አመሰግናለሁ ህይወት ዮሐንስ፣ አስካላይት ፎርሙላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ።
እኔም አመሰግናለሁኝ ሀብታሙ። ቴንክ ዩ።
የአስካላይት የተሰኘው ድርጅት መስራቿን ህይወት ዮሐንስን እኔም ላመስግንና ከሀብታሙ ስዩም ጋር የምሽቱን ስርጭት ወደ ማገባደዱ ላምራ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 31 ሜትር ባንዶች ለረቡዕ ምሽት ያዘጋጀው የምሽቱ ዝግጅታችን እዚህ ላይ ተጠናቀቀ። ያስተናገድኳችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ምሽት 3 ሰዓት ላይ እንመለሳለን። አሁኑ ሰላም በእኔ በኩል ደህና ደሩ።